የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችሁ ውላችኋል? ያን የተለመደውን የዘወትር ሰላምታችንን ያስቀደምን የኢትዮጵያ አንድነት ሬዲዮን የዛሬ ጥቅምት 28 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 8 2015 የተለያዩ ቅንብሮችን ይዘን ቀርበናል። በቅድሚያ አንድ መግለጫ እናስደምጣለን። መግለጫው ከሰሞኑ የኢትዮጵያ የህዝብ የጋራ ትግል ሸንጎ ብሔራዊ መግባባትም መልካም አስተዳደር በሚል ያቀረቡት ጥሪ ሲሆን በመቀጠልም የሳምንቱን ዋና ዋና ዜናዎች ካስደመጥን በኋላ ሰፋ ያለ በጥያቄና መልስ ጊዜ ይኖረናል። እንግዲህ አድማጮቻችን የፕሮግራማችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የለቱን ስርጭታችን በሚከተለው ሙዚቃ እንከፍታለን።
የኢትዮጵያ ህዝብ የጋራ ትግል ሸንጎ ሸንጎ ብሔራዊ መግባባትና መልካም አስተዳደር እንዳያማህጥራው እንዳይበላግፋው መሆን የለበትም። የኢትዮጵያ ህዝብ የጋራ ትግል ሸንጎ ሸንጎ በሀገራችን ውስጥ የሚታየውን አስከፊ ሁኔታ ቀይሮ አንድነቷ በተጠበቀ ኢትዮጵያ ውስጥ ሁሉም ሰው ከፍራቻና ከሰቆቃ ተላቆ መብቱ ተረጋግጦ እንዲኖር እንሆ ትግሉን ከጀመረ ውሎ አድሯል። ይህን ራዕይ ተግባራዊ ለማድረግም ህዝብን ያማከለ ሰላማዊ የትግል የማካሄድ አስፈላጊነትን አምኖ ይህንኑም በራዕይ ደረጃ አስቀምጧል። ከዚህም አልፎ ተቃዋሚው በሀገር ቤቱም ወይም በውጭ ሀገር የሚገኝ በሚል አላስፈላጊ ክፍፍል ወይም መሠረታዊ ባልሆኑ የልዩነት ነጥቦች ላይ በማተኮር ራሱንና አጠቃላይ ትግሉን ከሚጎዳ አካሄድ ተቆጥቦ በጋራ ለመቆም የሚያስችለው የትግል አንድነት እንዲፈጠርና አቅሙንም እንዲገነባ ደጋግመን አሳስበናል። አሁን ባለው ሁኔታ ሸንጎ ትልቁ የአንድነት ኃይሎች ስብስብ ቢሆንም አሁንም ገና ወደ አንድ ጎራ ሊሰባሰቡ የሚገባቸው እጅግ ብዙ ድርጅቶች፣ ስብስቦችና ግለሰቦች እንዳሉ ግልጽ ነው። ይህን ኃይል አሰባስቦ አይበገሬ አንድነት ኃይል መፍጠርና ትግሉን ማፋፋም ያደረ ወደ ተወሳሰበ ጎዳና በማምራት ላይ የምትገኘውን ሀገራችንና ሕዝባችንን ለመታደግ ዋነኛው መሳሪያ ነው። ይህ መሠረታዊ ዋስትና ሳይዘገይ ተግባራዊ እንዲሆንም አሁንም ሳንታክት ጥረታችንን እንቀጥላለን። የትግላችን ራዕይ የግፍና ያድልኦ ሥርዓት አክትሞ የሕግ የበላይነት፣ ሰብአዊ መብት፣ የሁሉም ዜጋ የግልና የጋራ መብት የሚከበርበት፣ በሁሉም ባለድርሻዎች ሙሉ ተሳትፎ የዳበረ ሕገ መንግሥታዊ ዲሞክራሲያዊ ሥርዓት እውን ማድረግ ነው። ሸንጎ ደግሞ ደጋግሞ እንደገለጸው እና ባለፈው ነሐሴ ባካሄደው ጉባኤ እንዳጸደቀውም የሀገራችንን ውስብስብ ችግሮች ለመፍታት የሁሉንም ዜጎች አዎንታና ተአማኒነት ያገኘ ሥርዓት ለመመስረት ሀገራችን ያላት አማራጭ በብሔራዊ መግባባትና በብሔራዊ እርቅ ጎዳና መጓዝ ነው። ይህ ሂደት ከአግላይነት የተላቀቀ፣ ሁሉንም ኢትዮጵያዊ ያሳተፈ፣ የሁሉንም ድምፅ ለማዳመጥ የቆረጠ፣ ለጋራ ችግራችን የጋራ መፍትሄ ለመፈለግ የሚያስችል መሆን ይገባዋል። በእኛ አመለካከት ብሔራዊ መግባባትና ብሔራዊ እርቅ የተወሰኑ ክፍሎች ወይም ድርጅቶች ከደረሰባቸው ውጥረት ለመወጣት የሚጠቀሙበት የጊዜ መግዣ ታክቲክ ሳይሆን በሀገራችን ውስጥ የሚታዩ ፖለቲካዊ፣ ማኅበራዊና ሌሎችም ችግሮቻችንን ፊት ለፊት በጋራ መርምረን በአርቆ አሳቢነት፣ በብስለትና በመቻቻል በወንድማዊና እህትማማች ስሜት ሁሉም አሸናፊ የሚሆንበት የጋራ መፍትሄ ለመፈለግ የሚደረግ እውነተኛ ጉዞ መሆን አለበት። ይህ ሲሆን ብቻ ነው ለዘላቂ ሰላም፣ ለልማት፣ ለምንመኛት ታላቅ የበለጸገች ኢትዮጵያ መሠረት የምንጥለው። ይህ ሲሆን ብቻ ነው አላስፈላጊ ደም መፋሰስን፣ የእርስ በርስ መጠፋፋትን፣ የንብረት መውደምን፣ ስደትን፣ ጽንፈኛነትን፣ ቂም በቀልን አስወግደን ከራሷ ጋር የታረቀች፣ የጦርነት አዙሪትን የሰበረች፣ ከውጭ ሊሰነዘር ለሚችል ጥቃት ያልተጋለጠች፣ ፖለቲከኞች ከሥልጣን በተወገዱ ቁጥር ለስር ወይም ለስደት የማይዳረጉባት፣ ንብረታቸው ከሕግ ውጭ የማይነጠቅባት ሀገርና የፖለቲካ ሥርዓትን ለመመስረት የሚያስችል መሠረት የምንጥለው። በዚህ አንጻር ባለፉት ጥቂት ሳምንታት ውስጥ የገዢው ህወሓት ኢህአድግ መሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ መንግሥታቸው በኢትዮጵያ ውስጥ የነጻ ፕረስን መብት ለማክበርና ከተቃዋሚዎች ጋር በሀገሪቱ ዋና ዋና ጉዳዮች ላይ ለመመካከር ፍላጎት እንዳላቸው፣ ሌሎችም በሕጋዊነት እንዲንቀሳቀሱ ሲሉ ተናግረዋል። በሸንጎ አመለካከት አሁን በሥልጣን ላይ ያለው የህወሓት ኢህአድግ መንግሥት የችግሩ አንዱ አካልና ዋናው መሠረት በመሆኑ የሀገራችንን የተወሳሰበ ሁኔታ ለብቻው ሊቀይረው ከቶንም አይችልም። እንዲያውም አሁን ባለው መልኩ እየቆየ በሄደ ቁጥር የሚወስዳቸው እርምጃዎች ችግሩን ወደ ባሰ መወሳሰብ ያሳድገዋል። በሀገራችን ውስጥ ጎልተው ከሚታዩት ብሶቶችና ጥያቄዎች አንጻር ሲታይ አንድ ድርጅት በተናጠል ልዩ መፍትሄ አምጥቶ ሁሉንም ሊያረካ አይችልም። ይህ ቢሆን ኖሮ የህወሓት ኢህአድግ የ24 ዓመታት ጉዞ የኢትዮጵያን ችግር በፈታው ነበር። የሀገራችንን ውስብስብ ችግሮች በትክክል መረዳትና መቅረፍ የሚቻለው ለጥቂት ሰዓታት በጠባብ አጀንዳ ላይ ለተቃዋሚዎች ገለጻ በመስጠትና በገዢው ቡድን ዕቅድ ላይ ሐሳባችሁን አካፍሉን ወይንም ወደ ሀገር ተመልሳችሁ ስሩ ከሚል ንግግር ባሻገር ሁሉንም አሳታፊና እውነተኛ በሆነ ብሔራዊ መግባባትን እውን ሊያደርግ በሚችል ሂደት ነው። በሀገራችን ውስጥ የሚታየውን አይነት የተወሳሰበ ችግር መፍታት የሚቻለው አንዱ መፍትሄ ሰጭ ሌላው ደግሞ መፍትሄ ተቀባይ በሚሆንበት አካሄድ ሳይሆን ሁሉም የችግሮቹ ባለቤት፣ ሁሉም ደግሞ የመፍትሄዎቹ ባለቤት ሲሆን ብቻ ነው። የሀገራችንን ውስብስብ ችግሮች መፍታት የሚቻለው فتن متمامن نا آرقو عصابينت مسارت عدرقو ያለፉ ችግሮች እንደገና እንዳይደገሙ ምን መደረግ እንዳለበት ዋናውና በሆኑ ጉዳዮች ላይ በግልጽ ተነጋግሮ መግባባትና መስማማት ላይ መድረስ ይቻላል። ኢትዮጵያ ለሁሉም ኢትዮጵያዊ ቦታ ሊኖራት ይገባል። ኢትዮጵያ የሁሉም ኢትዮጵያ ቅሬታ የሚደመጥባት መፍትሄም የሚፈልግባት ልትሆን ይገባል። ኢትዮጵያ በዝግጅቷ መካከለ የበኩር ልጅና የእንጀራ ልጅ የሚባለው አይነት አድሎ ለማስተናገድ የማትመች መሆን አለባት። ኢትዮጵያ አንዱ ሌላውን መንገዱን ጨቅ ያድርግላችሁ ከቻላችሁ ሞክሩን የሚባልበት ሀገር መሆን የለባትም። ይህንን ለማድረግ ደግሞ ማንንም ያላገለለ ሁሉም ባለድርሻዎች በሚሳተፉበት የብሔራዊ መግባባትና ብሔራዊ እርቅ ሂደትን እውን ማድረግ ይጠይቃል። ይህ ሂደት ድፍረትን የሚጠይቅ ነው። ሀገሪቱና ህዝቧን አሁን ወደሚገኙበት ውስብስብ ሁኔታ ካደረሳቸው አካሄድ መላቀቅ የግድ ይላል። የሂደት በዜጎች መካከል በተለያየ ፖለቲካ ድርጅቶች መካከል ወዘተ እምነትን መገንባትና እንዳለፉት ግዚያቶች ሁሉ ያሁኑ ጥሪም የፖለቲካ ግዜ መግዣ አለመሆኑን ማረጋገጥን ይጠይቃል። ይህን ሁኔታ የሚጠይቀውን የመተማመን መሰረት ለመጣል ደግሞ ቢያንስ በየእስር ቤቱ የሚማቅቁትን የፖለቲካ እስረኞች ጋዜጠኞች ወዘተ መፍታት ለነጻ ፕረሱና አሁን በህጋዊነት ተመዝግበው በመስራት ላይ ለሚገኙት የፖለቲካ ድርጅቶች ደግሞ የመፈናፈኛ ሜዳውን ማመቻቸት አንድ ታላቅ ርምጃ ይሆናል። ይህ ባልሆነበት ኑ ተሳተፉ ምክክርና አድርግ ማለቱ እንዳማህጥራው እንዳይበላግፋው በሚለው በሀገራችን ቢህል የሚገለጽ ይሆናል። ይህ ደግሞ የሀገራችንን ችግር ከመቅረፍ ይልቅ ይበልጥ ያባብሰዋል። ደለ ኢትዮጵያ ህዝብ የኢትዮጵያ ህዝብ የጋራ ትግል ሸንጎ
አመጣጫችን ከዚህ ቀጥለን ሳምንቱ ዋናውና ዘመናችን አስደምጣለን። የትግራይ ያገዛዝ በሃይማኖት ተቋማት በተለይም በእስልምና እምነት ተከታዮች መካከል ለስለላ ተግባር የመደባቸው ምስጢራዊ ሰባካያና አጥማቂዎችን ማንነት ተጋለጠ። በቅዱ መሰረት የሐዋትን ሥራ ፈጻሚ ሆኖ ሰባኪያን ያንዳንዱ በኢትዮጵያ ውስጥ ያለው መስጊድ የወንጌል መስበኪያ እንዲሆን መታቀዱን ሚስጥሩን የደረሱበት ወገኖች ገልጸዋል። ለማንኛውም ሙስሊም መስጊድ ገብተው ሶላት የሚሰግዱ እስላማዊ ተግባራትን የሚያከናውኑ የመናኑን ሃይማኖት ለማስቀየር ተልኩ የተሰጣቸው ምስጢራዊ ሰባኪያን በየመስጊዱ መሰማራታቸውን አንድ በሚስጥር በተገኘ ቪዲዮ ለረጋገጥ ችሏል። እነዚህ በሐዋት ተልኩ የተሰጣቸው የፕሮቴስታንት ሰባኪያን ቀደም ሲል ሙስሊም የነበሩና ሃይማኖታቸውን የቀየሩ ስልጣናት ተሰጥቷቸው በየመስጊዱ የተሰማሩ መሆናቸውን በቪዲዮ ላይ ተቀርጿል። አዲስ አበባ ውስጥ ዳሉት አንዋር ቄራ መስጊድ ሰሞኑ የፕሮቴስታንት ሰባኪያን መሄዳቸው ከፍተኛ ሐዋት ባለስልጣናት እቅድ መሆኑን ቪዲዮውን በሚስጥር ያወጡት ምንጮች ገልጸዋል። ሚስጥሩን ያጋለጡ ወገኖች ኢትዮጵያውያን በእምነት በዘር ሳይለያዩ ይህን ድንበር ዘለል የሐዋት ሴራ በበለጠ ተገንዝበው በአንድነት ትግል ማድረግ እንዳለባቸው ጥሪ አስተላልፈዋል። የዓለም የገንዘብ ድርጅት IMF የትግራይን አገዛዝ ማድረግ ስላለበት ለውጥ ማሳሰቢያ በጽሑፍ መስጠቱን ይፋ አደረገ። ይቅርታ፣ እስከ ቅርብ ጊዜ ድረስ እድገት ጎዳናልን ላይነና አንዳችን ምክርም ሆነ አስተያየት አናስተናግድም ሲል የነበረው የትግራይን አገዛዝ ከባንኩ ጋር ካለፈው አመት ጀምሮ ሲደራደር እንደነበርም IMF መግለጫ ሰጥቷል። እንደ ባንኩ መግለጫ ከሆነ ከቁጥጥር ውጪ የሆነ የመጣው የዋጋ ግሽበት የውጭ ዕዳ ክምችት በአገር ውስጥ እየተከናወነ ነው የሚባለው ኢንቨስትመንት በአገር ውስጥ ሊፈራ በሚችል ሊፈራ በሚችል ካፒታል አለመደገፍ የብር ምንዛሬ ለረጅም አመታት ባለበት መቆየቱና የመገበያውን ማዛነፉ በሚሉ ዙሪያ ጥልቅ ውይይት አድርጋለሁ ሲል IMF በመግለጫው ላይ አትቷል። የኑሮ ደረጃ ማደግ መመዘኛ ከሆነ በተቀዳሚ ሀገር ውስጥ ቁጠባ ማደግ ሲሆን ለመንግስት የፋይናንስ ምንጭ በቁጠባ መልክ መገኘት ያለበት ቢያንስ 40% ለማድረስ አለመቻሉ የውጭ ዕዳ ክምችቱ ከቁጥጥር ውጪ ሆኗል ብሏል። ለኢንቨስትመንት ዕድል ለመክፈት ሲል አገዛዙ የሚፈቅደው የታክስ ነጻ ማበረታቻ በሙስና የተበከለ በመሆኑ እስከዛሬ የሰጠው ጥቅም እንደሌለ ትቶ ከቀረጥ ነጻ ማበረታቻው እንዲቆም ጠይቋል። በተጨማሪም ቦንድ ሽያጭ በሚሽፋና አገሪቷ ውስጥ በሚንቀሳቀሱ ባንኮች ላይ የጣለው የግዴታ ድርሻም እንዲነሳ ባንኩ አሳስቧል። በመጨረሻም የብር የመግዛት አቅም እንዲቀንስ ማለትም የኢትዮጵያን የንግድ ተቋም ፈስ በሞኖፖል ያዘው የንግድ ልውውጥ ከየሚያደርግባቸው ሀገሮች ጋር የኢትዮጵያ ብር የምንዛሬ ዋጋ መውረድ ወሳኝ ነው ሲሉ ምክሩን በሪፖርቱ ላይ አጠቃለዋል። የትግራይያን አገዛዝ በተሰጡት አስተያየቶች ላይ ለባንኩ መልስ ይሰጣል ተብሎም ይጠበቃል። ይበ እንዲህ እንዳለ ሀገሪቱ የውጭ ምንዛሬ ፍጆት በሙስና እየተዘረፈ በመሆኑ ካዝናው ባዶ እየሆነ መምጣቱን የውስጥ አዋቂዎች ከሰሞኑ ገልጸዋል። በደቡብ አፍሪካ የአፍሪካን ስደተኞች ላይ ህብረተሰቡ ያለው ጥላቻ አገርሽቶ ለብዙ ስደተኞች መገደል ምክንያት ሆኖ መሰንበቱ ተገለጸ። በተቀዳሚ ኢትዮጵያን ግድያው ሰለባ መሆናቸውም ከደቡብ አፍሪካ ደርበን ያይን እማኞች ተጠቅሶ የአሜሪካ ድምጽ የእንግሊዝኛ ድረ ገጽ አስታውቋል። የተገደሉት ወጣቶች በ20ዎቹ ዕድሜ የተነበሩ እንደሆነም ዜናውን ያጠናቀሩት ገልጸዋል። የሞቱት ቁጥር እስከዛሬ 6 እንደደረሰ ማከለው ገልጸዋል። በደቡብ አፍሪካ ህይወታቸውን ያለፈው በአስተቃቂ ሁኔታ መገደላቸውንም ለምስራቅ አፍሪካ የአሜሪካ ድምጽ ዘጋቢ ከቦታው ካሰራለፈው ሪፖርትም ላይ ለመረዳት ተችሏል። ስደተኞቹ የደቡብ አፍሪካ ፖሊሶች ለግድያው ለቀረበላቸው አቤቱታ አንዳችም መደናገጥ እንዳላሳዩ ቅሬታቸውን በመረረ ሁኔታ ገልጸዋል። ቀደም ባሉ ጊዜያቶችም የአገሬ ተወላጅ ነን በሚሉ በተደጋጋሚ በኢትዮጵያኖች የንግድ ሱቆች መደብሮቻቸውንም እየዘረፉ እያስፈራሩ ገንዘብ መቀበልን አስመልክቶ ለሚቀርብላቸው ማመልከቻ ደንታ በመሆናቸው አበረታታቸው ስለሆነ ደቡብ አፍሪካውያን እንዳለፈው አመት የከፋር ምጃ ወደ መውሰድ ተሽጋግረዋል ብለዋል። ከጥቂት አመቶች በፊት የውጭ ዜጎች ይውጡልን የሚል ጥላቻ ተቃውሞ መግደልና ንብረት ማቃጠል ላይ ከተሻገረ ወዲህ የውጭ ዜጎች ለበለጠ አደጋ እየተጋለጡ መጥተዋል። ከዚሁ ጋር በተያያዘ ዜና የሰብአዊ ድርጅቶች ያላቸውን ኃላፊነት ሊወጡም ጥሪ ቀርቦላቸዋል። የኦሮሞ ህዝብ ነጻ ለማውጣትና ክልሉን ለመገንጠል ተንቀሳቅሰዋል የተባሉ 29 ተጠርጣሪዎች በወያኔ ካንጋሮ ፍርድ ቤት መቅረባቸውን ተገለጸ። የካንጋሮ አቃቢ ህግ ክስ የመሰረተባቸው ተጠርጣሪዎች የኦሮሞ ነጻነት ግንባር ኦነግ አባላት እንደሆኑና ከድርጅታቸው በሚሰጣቸው መመሪያ መሰረት በአገዛዙ ላይ ተጽዕኖ ለማሳደር በአዲስ አበባና በቀሩት በወያኔ አጠራር የኦሮሞ አካባቢ ብሎ በሰየማቸው የኢትዮጵያ ክፍሎች ወንጀል ለመፈጸም ሲንቀሳቀሱ ለተደረሰባቸው በቁጥጥር ስር ውለዋል ብሏል። በቁጥጥር ስር የዋሉት ራሳቸውን በሲል በመደራጀት በአየር መንገዱና በኤምባሲዎች ላይ አደጋ ለማድረስ እቅድ ነበራቸው ማለት የተመሰረተባቸውን ክስ ማትቷል። በመቀጠልም ተከሳሾቹ ድርጅታቸው በኬንያ የጦር መሳሪያ አፈታት ያስተማራቸው መሆኑና ለሽብር ተግባር እንዳሰለፋቸው መረጃ ተሰብስቧል ሲል ራሱ ከሳሽና መስካሪ በሆነበት የካንጋሮ ፍርድ ቤት ላይ አቅርቦ ለማስፈረድ የጀመረው መሰረተ ተግባር ይፋ አድርጓል። ኢትዮጵያ ምትባል ሀገር የለችም የሚለው ኦነግ ከወያኔ ጋር በመሆን አገሪቷን ደረጃ ያደረሰ ነው ያሉ ወገኖች፣ ሁለቱም እርኩስ ድርጅቶች በጸረ ኢትዮጵያ አቋማቸው ላይ ተመስርተው የሚያደርጓቸው መካሰሶችና የበቀል እርምጃዎቻቸው ሁሉ በተለይም ወያኔ በስልጣኑ ላይ ለመቀመጥ ከሚያደርጋቸው ዘመቻዎች ጋር በጥብቅ የተያያዘ ነው ሲሉ ቅሬታቸውን ገልጸዋል። ክሱም ወያኔ የሐሰት ፈጠራ ወንጀል ነው ሲሉም አጣጥለውታል። በመጨረሻም የህዳሴ ግድብ ስራን አስመልክቶ በግብጽ በሱዳንና በትግራይ ወያኔ አገዛዝ ስምምነት መሰረት የተመረጡት የቴክኒክ አጥኚ ተቋራጭ ድርጅቶች በመካከላቸው በተፈጠረው ልዩነት ምክንያት ስምምነት ላይ ለመድረስ አለመቻላቸውን አስመልክቶ በትናንትናው ዕለት አንድ መግለጫ ወጥቷል። የትግራይ ወያኔ የውሃና የተፈጥሮ ሀብት ሚኒስትሩ ሁለቱም የቴክኒክ ባለሙያ ድርጅቶች፣ የፈረንሳይና የደች ኩባንያዎች፣ የሱዳንና የግብጽ የግድብ ይቅርታ የናረፍተ ነገር እንደገና ደግሞ አለ የትግራይ ወያኔ የውሃና የተፈጥሮ ሀብት ሚኒስትሩ ሁለቱም የቴክኒክ ባለሙያ ድርጅቶች፣ የፈረንሳይና የደሽ ኩባንያዎች በሱዳንና በግብጽ የግድቡ ስራ ስለሚያስከትለው ችግር ቴክኒካዊ ቅድመ ጥናት ለማድረግ የተሰጣቸውን ኃላፊነት ለመወጣት እንዳልቻሉ በመግለጽ የትግራይ ወያኔ የግንባታ እቅድ ግን ይቀጥላል ብሏል። ከሱዳን ድንበር 20 ኪሎ ሜትር ራቅ ብሎ በመገንባት ላይ ያለው የህዳሴ ግድብ 74 ቢሊዮን ኪዩቢክ ሜትር የውሃ መቋጠሪያና 6000 ሜጋዋት የኤሌክትሪክ ስርጭት የመስጠት አቅም እንዳለው ቀደም ሲል መገለጹ ይታወሳል። በግብጽ በኩል ደግሞ ይህን የመሰለ ግድብ ስራ አላንዳች ጥናት በአገሯ ላይ ሊያሳድር የሚችለው ተጽዕኖ ቀላል እንዳልሆነ እየተወተ ሲሆን፣ በወያኔ በኩል ደግሞ ኢትዮጵያ ራሷን ሀብት የመጠቀም መብት አላት በሚለው አቋሙ የጸንቻለሁ ሲል መግለጫም ሰጥቷል። አድማጮቻችን የሳምንቱ ዋና ዋና ዘመቻዎች በዚህ ይጠቃለላሉ።
I'm gonna من ناي دركر انت وي هاري في شك سما سما
سما
اه اوكي ريني يا
من بين غا مشتو عيت فام ترن يتوستا شفو عيت فام ترن يتوستا
Enough
ሱን ለብላይ ቢልድ ትዝታበት ሙቀን አመድ ሆና ታውቅ ትዝታበት ሙቀን አመድ ሆና ታውቅ የክረምት
Hello.
Hello.
Mm-hmm.
Hello.
Hello.
What's wrong with this?
Hello.
Hello.
Well, let me see my name today.
Hello.
Oh, yeah, girl, you should know. Oh, yeah, girl, you should know. Oh, yeah, girl, you should know. አድማጮቻችን ቀደም ሲል በመግቢያችን ላይ እንደገለጽነው ከታችን ደግሞ የጥያቄና መልስ ጊዜ ይሆናል። የዛሬው ቃለ መጠይቅ እንግዳችን በተለያዩ ጊዜያቶች በኢትዮጵያ አንድነት ሬዲዮ በመቅረብ እውቀታቸውን፣ ልምዶቻቸውን እና ተመክሮቻቸውን ለአድማጩ ያካፈሉ ምርጥ ኢትዮጵያዊት ናቸው። እንግዳችን በሰሜን አሜሪካ የሚኖሩ የስነ አእምሮ ወይም ሳይኮሎጂስት ተመራማሪ ምሁርና በጆርጅ ሜሰን ዩኒቨርሲቲ ቨርጂኒያ ረዳት ፕሮፌሰር ናቸው። እንግዳችን በተለያዩ ሚዲያዎች የህዝቡ ክልናና ተጠያቂነት ያለው መንግስት ለማምጣት መከናወን ስላለበት ቅድመ ሁኔታዎች ከማንኛውም ምሁር በፊት በግንባር ቀደምትነት ትምህርታዊ ተመክሮቻቸውን እየሰጡ ያሉ የኢትዮጵያዊነትን ስሜትና መንፈስ በሚያስተጋቡ ብርቅዬ ኢትዮጵያ ምስታል። ከሁሉም በላይ እንግዳችን የዘመናችን የንጹህ ህሊና አርበኛ ናቸው። አድማጮቻችን እንግዳችን በስልክ መስመር ላይ ናቸው። ጤና ይስጥልኝ ዶክተር አበባ ፍቃደ፣ ይሰማዎታል?
ይሰማኛል። ጤና ይስጥልኝ።
ይሰማዎታል?
አዎ ይሰማል። ይሰማል። በእኔ በኩል ጤና ይስጥልኝ ብያለሁ።
ፍቃደኛ ሆኖ በሰዓቱ በመገኘቶ በአድማጮቼ በራሴና በሬድመኑ የዝግጅት ክፍል ስም እንኳን ደህና መጡ እያል ለውይይቱ ወዳደረግናቸው ጥያቄዎች ወስዶታለሁ። ለውይይታችን መንደርደሪያ የሚሆንንና ኢትዮጵያኖችን ሲያወያይ ስለሰነበተው ጉዳይ እናንሳ። በጥቅምት ወር ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት በመተባበር በኢትዮ ኤርትራ የግንኙነት ጉዳይ ዙሪያ የጋራ የመወያያ መድረክ በማዘጋጀት በአገር ህልውና ላይ ሲዶሉቱ ሰንብተዋል። የኢትዮጵያዊነት ስነ ምግባር የጎደላቸው ምሁራኖች የኢትዮጵያዊነትን ስነ ልቦና ሞግተዋል። በዚህ በተከናወነው የኢትዮጵያና የኤርትራ የትላንት የዛሬ የነገ ግንኙነቶች ውይይት የታዘቡትን እንዲያካፍሉንና በተጨማሪም በአውሮፓ በኖርዌይ ኦስሎ ከተማ ውስጥ አምስት አማጺ ቡድናት ጥምረት ፈጠርን ብለው አንድ ኮሚኒኬ አውጥተዋል። በኮሚኒኬያቸው ኢትዮጵያ የምትባል አገር የኛ አይደለችም ካሉ በኋላ ጥምረቱ ወያኔን ካስወገደ በኋላ ሁላችንም ድርሻችንን ለመረካከብ የዘውግ ድንበር እናበጃለን ብለዋል። የዚህ አቋም ተቀዳሚ አቀንቃኝ ወየለፍ ነው። ይህንንም አያይዘው እንዲተቹበት አመሰግናለሁ። ጨርሻለሁ። ይቀጥሉ።
እሺ፣ እግዚአብሔር ይስጥልኝ። እኔም የአንድነት ሬዲዮን ለማመስገን ወዳለሁ። በተለያየ ጊዜ በሀገር ጉዳይ በህዝባችን ጉዳይ ሀሳቤን እንዳካፍል ስለምትጠይቁኝና ስለምትጋብዙኝ ከፍተኛ ምስጋና ነው የማቀርበው። እግዚአብሔር ይስጥልኝ። የመጀመሪያውን ጥያቄ በተመለከተ የሰማሁትን ያህል ነው። ትንሽ ድምፁ ራቅ ያለ ነው። ሆኖም ሰሞኑን በተከናወነው ማለትም በጥቅምት ወር የተከናወነውን ቪዥን ኢትዮጵያ የተባለው ስብስብ በተመለከተ ይመስለኛል እና እስከ ገባኝ ድረስ ለመመለስ ሞክራለሁ። በቅድሚያ እኔ እንደዚህ አይነቶችን ጥያቄዎች በተለይ ኢትዮጵያውያን ምሁራንም ሆኑ የፖለቲካ ስብስቦች የሚያደርጓቸውን የፖለቲካ ንቅናቄ ወይም አክቲቪቲስ በየጊዜው የሚሰሯቸውን ስራዎች የሚያወጧቸውን አጀንዳዎች መፈክሮች እና ድርጊቶች በሙሉ መመልከት ያለብን ብዬ የማምነው የሚያንቀሳቅሰው የሚያደርጉትን ድርጊት ማለት ነው። የሚያሰባስባቸውን ሐሳብ የሚወያዩበትን አጀንዳ የሚቀርጹበትን አካሄድ እነዚህን ሁሉ ከኋላ ሆኖ ሰፊውን አካሄድ የሚቀርጸው ማን ነው? እነማን ናቸው? ምንድነው አስተሳሰባቸው? የምን የፖለቲካ ፍልስፍና የሚከተል ወይም አስተሳሰብ የሚከተል ስብስብና ተግባር ነው የሚለውን የኋላውን መመልከቱ ጥሩ ነው ብዬ ስለማስብ ወደ ኋላ መለስ ብዬ በትንሹ ስለሰማሁትና ስለ ኢትዮጵያ ቪዥን ኢትዮጵያ የተባለውን ስብስብ አንድ ሁለት ቃል ማለት እችላለሁኝ ግን ከዛ በሰፊው የዚህን አይነት ስብስብ ይሄም ሆነ ሌሎችም ተመሳሳይ ነገሮች ለምን እንደሚከናወኑ በነማን ኃይል እንደሚከናወኑ ጥቅማቸው ለማን እንደሆነ ለመወያየት እፈልጋለሁ ማለት ነው። ሶ ይሄኛው ቪዥን ኢትዮጵያ ተብሎ ጥቂት ምሁራን ተሰባስበው ውይይት አድርገናል በሚል የተሰጡትን አንዳንድ መግለጫዎችም ሆነ ከሌሎች በግል ከመማቃቸው ግለሰቦች ከተ እንዲሳተፉ ከተጋበዙም ሆነ ከሌሎችም የሰማሁትን መሰረት አድርጌ አጭር ነገር መናገር ፈልጋለሁ። የዚህን ብዙ ኢትዮጵያውያን የተማረው ወይም የተማረውም ሆነ በፖለቲካ የሚንቀሳቀሰው አንድ ኃይል መሆኑን ብዙ ጊዜ ለማሳየት ሞክራለሁ። ብዙም ያው ነው የተማረው ነው የፖለቲካ ድርጅቱን ማቋቋሞ በፖለቲካ ክፍሎች ውስጥ የሚንቀሳቀሰውና ይሄ ክፍል እርስ በርሳችን እየጋበዙ ወይም አንዳንዶቻችንን እየጋበዙ እንድንሳተፍ ከሚጠይቁት አንዱ ክፍል ነበር። እኔ በባልሄድም አንድ ወንድም አንድ ሀገር ወጣት ኢትዮጵያዊ ናሽናሊስት ኢትዮጵያዊ እንደ ዶክተር ተስፋዬ ደመላሽ በዚህ ስብስብ ላይ ለመጀመሪያ ጊዜ ከሴሚናሩ በፊት ከኮንፈረንሱ በፊት ማለት ነው ተጋብዘው ተገኝቶ በየነበረውን ውይይት ካዳመጠና ከተወያየ በኋላ በጽሁፍ የመለሳቸውን መልስ ኮፒ ደርሶኝ ነበር እና በዛ ኮፒ ላይ ምንድነው ዶክተር ተስፋዬ ደመላሽ ኢትዮጵያውያን ምሁራን በአሁኑ ጊዜ ኢትዮጵያን አገር ማዳን የሚለውን እና አገራችን ከጥፋት እንድትድን የምለምናደርገው ንቅናቄ የሚመልስ የሚሰጥ ሳይሆን ለይስሙላ ያንን ሆኖ ውስጡና ይዘቱ ግን የተወሰነ የፖለቲካ ድርጅት ለምሳሌ እንደ ግንቦት ሰባት አይነትን የፖለቲካ ድርጅት አቋም የማንጸባረቂያ እንዲሁ አጃቢ ሆኖ እንዲቀድ ለኤርትራ በኤርትራ ውስጥና በኤርትራ ኃይሎች ጋራ ከኢሳያስ አፈወርቅ ማለት ነው ከነሱ ጋር የሚደረገውን ንቅናቄ ድጋፍ የማሳያ እንጂ እውነተኛ ምሁራን ሊያደርጉ የሚገባውን መጠየቅ መመርመር ለሀገር መፍትሄ የሚሆነውን ነገር ለማቅረብ የሚደረግ ውይይት አለመሆኑን በጽሁፍ አሳይቶ ያንን ጽሁፍ አንብቤያለሁኝ። ከዛ በተረፈ ያው በቅንጫቤ በተለያዩ አጋጣሚ የሰማዋቸውና ያየዋቸው ሁኔታዎች አሉ። ይሄን ካልኩ ወደ ዋናው ነጥብ ይሄም ድርጅት ሆነ በቪዥን ኢትዮጵያም ሆነ እሳትም ሆነ ሌሎች መሰል ድርጅቶችንና ስብስቦችን ንቅናቄዎችን በለየት ባለ መንገድ ለማስቀመጥ ፈልጋለሁኝ ለውይይታችን ለወደፊቱ ለሌሎችም ልጆች ወጣቶችም ተወያዩም እንዲወያይበትና እነዚሁም አካሎች ራሳቸውን መልሰው እንዲጠይቁ በሚያስችል ደረጃ ምንድናቸው እነማን ናቸው የሚለውን ምን አይነት አስተሳሰብ ምን አይነት ሪዮት ዓለም ይዘው ነው የሚንቀሳቀሱት የሚለውን መመልከት ይኖርብናል ማለት ነው። እና በዚህ ስብስብ ኢትዮጵያውያን ምሁራን ውስጥ በአጭር ወደ በሶስት በአራት የከፈልኳቸው የምሁራን ክፍሎች አሉ። እነዚህም የምሁራን ክፍሎች የማን መሳሪያና ለምን አገልግሎት የሚውሉ እንደሆኑ ለማሳየት ከመፈለግ ነው። በዚህ በግንቦት ሰባት ዙሪያ ወይም ደግሞ ቪዥን ኢትዮጵያ ወይም ደግሞ ሰዓት ወይም ሌሎች ተመሳሳይ እንግዲህ በሶስት መጀመሪያ ሶስት ነገር ላስቀምጥ። አንደኛ ኢትዮጵያውያን አገር ወዳድ ኢትዮጵያውያን ሀገራቸውን የሚወዱ ለኢትዮጵያ ሕዝብ ፍቅር ያላቸው የኢትዮጵያን አንድነት የሚያምኑ በበታችነት በጥገኝነት ስሜት ያልተገዙ ኢትዮጵያ እንደ ሀገር መኖር አለባት የነበረች ነች ወደፊትም ትቀጥላለች አንድነት መሰረቷ ነው ህልውናዋ መጠየቅ ያለበትም ወዘተ የሚል ኢትዮጵያዊነትን ማዕከል ያደረገ የህብረተሰብ ሰፊ ክፍል አለ። ይሄንንም ክፍል የሚያንጸባርቅ መለስተኛ የሆነ የምሁራን ክፍል አለ ብያምናለሁ። ሁለተኛው ክፍል ደግሞ የተማሩ ቢሆኑ እንግዲህ ፊደል የቆጠረው በሙሉ ነው በእኛ ሀገር ደረጃ የተማረው ወይ ምሁሩ ምን ነው። በሁለተኛ ደረጃ ደግሞ ኢትዮጵያ በጥንታዊም ታሪካዊም የሆኑ የውጭ ጠላቶቿም ተቀናቃኞቿ ለተቀናቃኞቿ ሙሉ መሳሪያ የሆኑ የኢትዮጵያን ህልውና የሚጻረሩ የኢትዮጵያን ህልውና በግልጽም ሆነ በስውር ለማፍረስ መርሆአቸው አድርገው የተነሱ ከቲፒኤልኤፍ ጀምሮ እስከ ኦኤልኤፍ እና የተለያዩ የጎሳ ፖለቲካን የሚያራምዱ የጎሳ ፖለቲካን ፍልስፍና ኢትዮጵያን እንደ ሀገር የማያውቅ ፍልስፍና ያለችውንም እንድትፈርስ ወይም እንድትጠፋ የሚፈልግ ፍልስፍና የሚከተል የተማረ ክፍል አለ ማለት ነው። በሶስተኛ ደረጃ ደግሞ ከነዚህ ከሁለቱ ጎራዎች ራሱን በጥራት ያላስቀመጠ በአንድ ልሳን አዎ አገር ኢትዮጵያ ብትኖር መልካም ነው ትኖራለች አገር ወዳድ ነን ያንድነት ኃይል ነን ይልና በሌላው አካሉ ደግሞ አዎ ሆኖም ግን ያው እየፈረሰች ስለሆነ የብሔረሰቦችንም የብሔሮችንም ባትኖርም ወዘተ የሚለውን ደባልቆ የሚጓዝ ነው። እንግዲህ በሶስቱ ክፍል ያስቀመጥኩት ማለት ነው። የመጀመሪያው ክፍል እንዳለ ይቀመጥና አገር ወዳዱ ወደኋላ መለስበት አለሁኝ በሌላ ጉዳይ ላይ እነዚህ ሁለቱን ተቃዋሚ የጸረ ኢትዮጵያ ሆኖ በስልጣን ላይ የተቀመጠውን ቲፒኤልኤፍ ጀምሮ እስከ ተቃዋሚ ነን የሚለውን ብንመለከት በሁለተኛ ዘርፍ ያስቀመጥኩት ወያኔና መሰሎቹ ወይም በገሃድ በግልጽ ጸረ ኢትዮጵያዊነታቸውን በተግባርም በንግግርም ያስመሰከሩ እንዳሉ ይቀመጡ ግልጽ ናቸውና የሚያወዛግብ ነገር የላቸውምና ሌላው በፈታተን በደንብ ሊታይ ይገባል። ውይይታችን አንድ እርምጃ ወደፊት እንዲሄድ ችግርን ከማውራት አልፎ መፍትሄ ሊያመጣ የሚያስችል ተግባር እንዲወልድልን ከፈለግን ይሄ ተቃዋሚ የሚባለው ኃይል ወይም በተቃዋሚ ዘርፍ አለው የሚለውን ምሁር መመርመርና በምሁሩ ዙሪያም የተሰባሰበውን ድርጅት መመልከት ማንነቱን በደንብ መመልከት ያስፈልጋል ብያምናለሁኝ። ስለዚህ በምሳሌ ደረጃ ቅድም የተጠቀሰውን ቪዥን ኢትዮጵያም ሆነ በተለያየ ስምም ቢመጣ እነማን ናቸው? ምንድነው አመለካከታቸው? ስለ ኢትዮጵያ ማንነትና ምንነት መነሻዋስ መድረሻዋስ ምን ይሁን ይላሉ የሚለውን ጥያቄ ስንመረምር ከዚህ በሁለተኛ ዘርፍ ካስቀመጥኩት ከወያኔ ወይም ጸረ ኢትዮጵያ ወይም የኢትዮጵያ ጠላት ያንድነቷ የህልውናዋ ጠላት ናቸው ተብለው በዋናነት ከሚፈረጁት ያስተሳሰብና የድርጅት ኃይሎች ብዙም የራቁ አይደሉም። በሊፕ ሰርቪስ በንግግር ደረጃ ከላይ አዎ ወያኔን ተቃዋሚ ነን ወዘተ የሚል ነገር ይናገሩ እንጂ በይዘታቸው በውስጣዊ ማንነታቸው ከወያኔ አስተሳሰብ ወይም ደግሞ ከወያኔ ጀርባ ካሉት የምዕራብም ሆነ የአረብ ሀገር ኃይሎች የተሻሉ ወይም የጸዱ አይደሉም። ይሄን በግልጽ አስቀምጦ ይሄንን በታትኖ መመልከት የምሁራን ተገቢ ስራቸው ነው። ግን በዚህ ዙሪያ የተሰለፉት ምሁራን እነዚህን ጥያቄዎች እንዳይነሱ በተለያየ የፕሮፓጋንዳ መሳሪያዎች እና በስነ ልቦና ጦርነቶች አፍነው የያዙ ናቸው ብዬ ነው የማምነውና አንድ ምሳሌ ልስጥና ወደ እንትኑ ገባለሁኝ። አንድ ናቸው እንግዲህ የመቼም ከበድ ያለ ስቴትመንት እንደሆነ ይጋባችኋል እንዲሆንም ብዬ ነው የምናገረው። ከወያኔ እና ወያኔን ከፈጠሩና ከሚያሰሩ የውጭ ኃይሎች ውስጣዊ ፍላጎትና ማንነት ብዙም የራቁ አይደሉም ነው የምለው ነኝ። ብዙም የራቁ አይደሉም። እነዚህም ከግንቦት ሰባት ጀምሮ ሌሎችንም መሰል እንትኖች ያጠቃልላል። ይሄ አሁን ቪዥን ኢትዮጵያንም ሆነ እሳትንም ሆነ ሌሎችንም የራቁ አይደሉም። በኤሰንሳቸው፣ በይዘታቸው፣ በውስጣዊ ማንነታቸው፣ በውስጣዊ ስትራቴጂያዊ ግብን በሚመለከት ማግኔት የሚፈልጉትን ጉዳይ በሚመለከት ከወያኔ ብዙም የራቁ አይደሉም። ከወያኔ ጋር ያላቸው ልዩነት ሱፐርፊሻልና የላይና የማስመሰል እንጂ ውስጣዊ አይደለም። እና የዚህ ምሳሌ ምንድነው? አንዳንድ ጊዜ አንድ ድፎ ዳቦ ወይም ኬክም በሉት ምንም፣ ግን ድፎ ዳቦ እንውሰድ። አንድ ዳቦ በስላይስ አድርጎ ቁራሽ መቁረስ ይቻላል። ያ የተቆረሰውን ዳቦ ከተቆረሰበት ዳቦ በምን ይለየዋል? ምንድን ነው ልዩነቱ? አሁን ያቺ የተቆረሰችዋ ግን ወይ ትሪያንግል ሊመስል ይችላል፣ ወይ ድብልብል ሆኖ ተቆርሶ ይሆናል፣ ወይ እንዲሁ ተቦድሶ ይሆናል። ያ ነው ልዩነቱ እንጂ በይዘቱ ከተቆረሰ ከመጣበት ዳቦ የተለየ አይደለም። እነዚህን ግለሰቦችም ሆኑ የፖለቲካ ምሁራንም ሆኑ የፖለቲካ አክቲቪስቶች ዛሬ በእነዚህ በዚህ ስብስብ ውስጥ የሚዳክሩትን ሰዎች የፖለቲካ ምንነትና ማንነት መለስ ብለን እንመለከት። ስለ ኢትዮጵያ ሀገርነት ምንድነች ማነች የሚለውን ከወያኔ ከሚያስበው ፍልስፍና የራቁ አይደሉም። ምሳሌ የሚሰራ መሆኑን እርግጠኛ አይደለሁም። ከአንድ ውሃ ከአንድ ወንዝ የሚቀዱ ናቸው። ከንቴነራቸው የተያዙበት ነገር፣ የተሸፈኑበት ነገር፣ የሚቀርቡበት አቀራረብ፣ የሚሰየሙት ስያሜ ማለት ነው። አንድ ጠርሙስ ውስጥ ውሃ ተቀምጦ ከላይ ሌብል ተደርጎ የተጻፈው ዘይት ነው ብለን ብንጽፈው ዘይት አያደርገውም ማለት ነው። ልክ እንደዛ ተቃዋሚ ነን ብለው ስለጻፉ ወይም ደግሞ አገረ ወዳድ አገርን ማዳን ወይም ህዝባዊ ስሜቶችን የሚነኩ የህዝቡን መፈክር እየወሰዱ በራሳቸው ላይ በስምም ሆነ በአንዳንድ ነገር ስለለጠፉት ያ ናቸው ማለት አይደለም። ስለዚህ ስብስቦች በዚህ ሁኔታ የኢትዮጵያ ምሁራን በምንሰባሰብበት ጊዜ እኔ በተገኘሁባቸው ቦታዎች በቂ ቦታዎች ተገኝቻለሁ። በቴሌኮንፈረንስም በምንወያይበት ጊዜ ይሄ ቅድም እንዳልኩት ነው። እንግዲህ ከሶስት ከፍለን አገር ወዳዱ ይቀመጥ ለኋላ ብያለሁ። በሁለተኛ ደረጃ ያለው ወያኔና በገሃድ ጸረ ኢትዮጵያ የሆኑ ኃይሎች እነሱንም እናስቀምጥ። አስቸጋሪ የሆነው በሶስተኛ ዘርፍ የሆነውንና ያልሆነው ማንነቱና ምንነቱ ኢንአኮርደንስ ያልሆነ የማይጋጠም ኢትዮጵያዊ ነኝ ብሎ ጸረ ኢትዮጵያ የሚሰራ ወያኔን ልቃወም ነው ብሎ ወያኔን የማይጎዳ ስራ የሚሰራ የኢትዮጵያን አንድነት አንድ ኢትዮጵያ አንድ ሀገር ምንትስ የሚለውን መፈክርም ቀምተው ወስደው በምግባራቸውና ግን ጸረ ኢትዮጵያ የሆነውን ሶኮልድ ተቃዋሚ ክፍል ወይም ይሄኛውን ምሁር ክፍል ነው መዳሰስ የምፈልገውና እንድናይም የምፈልገው። በእነዚህ ስብስቦች ውስጥ በተገኘሁበት ቦታ አንዱ ከፍተኛው ችግር ምንድን ነው? ምሁር እንኳን የተማረ ሰው ቀርቶ ያልተማረም ሰው ፍራንስ ፋንን የተባለው አልጀራዊ ታጋይ ምን ይል ነበረ? ሳይካትሪስትም ስለነበረ ምን ይል ነበረ? ባዲዬ ይላል፣ ሰውነቱን በጸሎት ይጠይቃል። ኦ ማይ ባዲ ይላል፣ ሰውነቴ ወይ እባክህ ሜክ ኦፍ ሚ ኦልዌይስ አ ማን ሁ ኳስችንስ ይላል። ሶ የተማረ ብቻ ሳይሆን ሰውን ሰው ከሚያደርገው አንዱ ዋና ነገር መጠየቅ ነው። መጠየቅና መመርመር፣ ሪፍሌክት ማድረግ፣ ኤግዛሚን ማድረግ፣ እነዚህ የሰው ልጅ ባህሪ ናቸው። በተለይ ደግሞ ምሁሩ የተማረ የተባለው ሰው ይሄን ማድረግ ነው የተማረ የሚያሰኘው ማለት ነው። የተማረ የሚያሰኘውን ነገር የማይደረግበት ቦታ ያየሁት በአብዛኛው ተመክሮዬ በተማሩት አካባቢ ነው። እንግዲህ አባባል የተማረ ሰው ሊያደርግ የሚገባውን ነገር የማይደረግበት ስብስብ በብዛት ያየሁት በመሆራን ስብስቦች አካባቢ ነው። ለምሳሌ መጠየቅ መመርመር ይህ ጉዳይ ለኢትዮጵያ ይጠቅማል አይጠቅምም? የዚህ ድርጅት አካሄድ ለአገር አጥፊ ነው አልሚ ነው? ያቶ ከሌ የፖለቲካ ፍልስፍና ወይ ማመራር የወይዘሮ ከሌ ይሄ ለሀገር ይጠቅማል አይጠቅምም ብሎ መመርመር መጠየቅ እንደ የማይደረግበት ስብስብ ነው። በአብዛኛው ያየሁት ስብስብ ጥቂት ሰዎች ሁሉም በያደለም እንዳልኩት ወደ ኋላ መለስበታለሁ። ግን አገር ወዳድ ኢትዮጵያውያን ምሁራን ምንባል በተገኘንበት ሁሉ ይሄ እንግዲህ ተቃዋሚ በሚባል አገሬን ኢትዮጵያን ወዳለው ብለው በምሳሌ ደረጃ በጠቅስ ግንቦት 7 ይሄ አሁን ከኤርትራ ጋር የሚደረገው ኮርትሺፕ የሚደረገው ማንኛቸውም ነገር ለኢትዮጵያ አጥፊ መሆኑን በልባችን እናውቃለን። ለሀገር አደጋ ነው ተገቢ አይደለም ብለው የሚያስቡ ኢትዮጵያውያን ምሁራን በእነዚህ ስብስብ በሚገኙበት ጊዜ አይግደለም አንተች መተቸቱ ጥሩ አይደለም እንግዲህ እነሱ የፈለጉትን ያድርጉ መቃወም ተገቢ አይደለም መፈክሮች ማለትም የነዚህ የፕሮፓጋንዳና ቀደም ሲል ያልኩ የስነ ልቦናና የፕሮፓጋንዳ ጦርነት ስለሆነ በኢትዮጵያና በኢትዮጵያዊነት ላይ የሚዘምተው የነዚህ የፕሮፓጋንዳዎች ሰለባ ራሳቸው ሆነው መመርመር የሚገባቸውን መጠየቅ የሚገባቸውን ነገር እንደ ምሁር እንዳይጠይቁና እንዳይመረመሩ እንዳያነሱ የወከባ የክሊክሽና የወከባ ስራ ነው የሚሰራው። አሁን ዋናው ይላሉ ለምሳሌ ዋናው ነገር ወያኔን ማስወገድ ነው። እነዚህ stating the obvious ላቸዋለሁ። እነዚህ የተማርክ መሆን የለብህም ተሰባስበህ ተቃዋሚ ነኝ ካልክ ያን ለማድረግ ነው። ስለዚህ ወያኔን በየትም ቢሆን ይሄን ማድረግ ነው እንጂ አሁን ተቃውሞ አያስፈልግም። ይሄ መነሳት የለበትም። አሁን ዝም ብለን ግንቦት 7ን እና ምንትስን ደግፈን ብቻ መጓዝ ነው ያለብን። እንዲህ አይነት የተምሮ ያልተማረ የሚባለው ማለት ነው።
ተምሮ ያልተማረ ዶክተር አበባ እዚህ ላይ ላቋርጣውትና እነኚህ አይናፍጠው የዘውግ ድርጅቶች ወይንም ደግሞ ኢትዮጵያን ለማጥፋት አይን ላፈር ብለው በአደባባይ ወጥተው ተሰባስበው ሳፍሩ ሲጋፈጡ ኢትዮጵያዊ ወገን ተነስተው ይሄንን ታክል ለማድረግ ወይም ለመከላከል ለምንድን ነው ሽባ የሆነው? ለምንድን ነው ተነስቶ ይሄን አጥፊ አጀንዳ ሊከራከረው ሊቋቋሙ ያልቻለበት ምክንያት ምን ስለደረሰብን ነው ይላሉ?
ባንድ ወደዛ ነበር ምንደረደረው። መጀመሪያ የገጠሙን ያሉት እነዚህ አጥፊ ኃይሎች ምን አይነት ኃይሎች መሆናቸውን ማወቅ ይገባናል ብዬ ነው። በስነ ልቦና ጠንካራ ኃይሎች ስለሆኑ አይደለም ጸረ ኢትዮጵያ በጎሳም ይሁን በምን ተደራጅተው የሚንቀሳቀሱ ኃይሎች የጥገኝነት ስሜት ያላቸው የበታችነት ስሜት ያላቸው ውስጣዊ ኢንፌሪየር ኮምፕሌክስ ያለባቸው የደካማነት ስሜት ያለባቸው ራሳቸውን የጠሉ ከራሳቸው ጋር የተጣሉ በመሆናቸው ለባይታን ኢትዮጵያን ለማጥቃት ለሚፈልጉት ኃይሎች ተመቻችተው ስለሚገኙ ያቅማችን አለመመጣጠን ለማሳየት ነው። ሌላው ችላ ብሎ አይደለም። ስለሆነ በተደራጀ ኃይል በተቀነባበረ ኃይል ስለሚሰሩ ፓኬጅ በፓኬጅ ነው። ከዚህ እናንተም ሀገር ያሉ ዩሮፒያን ኃይሎችም መንግስታት የዚህ ምዕራቡም እዚህ ሀገር እኔ ያለሁበትም ሀገር ሆነ በአረብ ሀገር ያሉ የኢትዮጵያን መውደቅ የሚፈልጉ ኃይሎች በፓኬጅ ደረጃ የሚያቀርቡላቸው ነው። የተወሰነ ካድሬ፣ የተወሰነ ፈንድ፣ የተወሰነ የፕሮፓጋንዳ መሳሪያ ይሄ ስለቀረበ የነሱ ጩኸትና ፕሮፓጋንዳ የበላይነቱንና ኃይሉን አይናውተው ደፋር ሆነውም ጠንካራ ሆነው ሳይሆን ለባርነቱ መሳሪያ ስለሆኑ ለዚህ መሳሪያነት ደግሞ ስለ መርሰነሪ ስለሆኑ ሶ ለጨርሰውን ይሄንን መጀመሪያ የተምሮ ያልተማሩ በመሆናቸው ውስጣዊ ድክመት ስነ ልቦናዊና ህሊናዊ ጉድለት ስላላቸው ህሊናቢ ስለሆኑ በጥገኝነት መንፈስ ስለሚኖሩ ነው። ዞር ብላችሁ ከተመለከታችሁ ከቲፒኤልኤፍ ጀምሮ ማንኛቸውም ኦኤልኤፍ ነኝ ምን የሚለው ይሄ ደፍሮ ይና ይናገራል የሚባለው በራሳቸው ከራሳቸው በራሳቸው አንዳችም ያደረጉት ነገር የለም። ስልጣን ላይ ከመውጣት ጀምሮ እስከ አሁን ተቃዋሚ ነን ብለው ያሉትም ኃይሎች በጥገኝነትና በሌሎች ኃይሎች የሚንቀሳቀሱ እንጂ የነሱ ውስጣዊ የነጻነት ውስጣዊ የትግል ውስጣዊ የእውነት ኃይል ኖሯቸው አይደለም የሚናገሩት። ያን መገንዘቡ ለዚህኛው ኢትዮጵያዊ ነኝ የሚለው ለምን ደፍሮ አልወጣም ለምን አልቻለም የሚለውን ሚዛኑን እንዲረዳ ብዬ ነው። በዚህ ስሜት ነው ያሉት እና መርሰነሪ ለወታደሮች ተቀጥረው እንደሚሰሩት ማለት ነው ለአምነውበት በፕሪንሲፕል አምነውበት ሳይሆን ለገንዘብ ሄደው ለአንድ ሀገር ወታደር ሆነው ይሞታሉ። አብዛኛው የኢትዮጵያ ምሁራን ወይ በመርሰነሪ በቅጥረኝነት ወይ በደሞዝተኝነት ወይም ደግሞ ተምሮ ባልተማረ በደካማ በጥገኝነት አስተሳሰብ ውስጥ በመገኘቱ ወጥቶ በራሱ ኃይል ወጥቶ የራሱን ስራ እንዲሰራ አላደረገው። ይሄ ማለት ግን አሁን ለጠየከኝ መጨረሻ ላይ ለጠየከኝ ኃይል የለም ማለት አይደለም። አሉ አጥፊዎችም ጥቂቶች እንደሆኑ ሁሉ አልሚዎችም ጥቂቶች ናቸው። የእናንተ ሬዲዮ የሚያደርገው የኔ ቢጤ አሁን ቀደም ሲል እንዳልኩት በተለያየ ቦታ ተገኝተው የሚናገሩ አሉ። ያን ምንናገረውን ምናደርጋቸው ነገሮች እኛ ራሳችን ሌላ ድክመት ሌላ ከአጥፊዎቻችን በአጥፊዎቻችን ወይም በሚንጠላቸው ወይም በኢትዮጵያን በሚጠሉ ኃይሎች ካልተደገፈን ኃይል ያለን አይመስለንም። ስለዚህ እንደነሱ ካልሆነን ወይም በነሱ ካልተነሳን ካላልን በስተቀር ያሉት ኢትዮጵያውያንና ያለነው ያለው የሚዲያ ኃይል እናንተ በመታደርጉትም ሆነ አሁን ጊዜው በሚፈቅደው ያሉት ኢትዮጵያውያን በቂ ነበርን። አሁን እንዳልኳችሁ ቀደም ሲል በዚህ ኢትዮጵያን ቪዥን ብለው በተሰባሰቡበት ስብስብ ዶክተር ተስፋዬ ደመላሽ ተገኝቶ እዚህ የምታደርጉት እናንተ የግንቦት ሰባት ደጋፊዎች አፊሊሽናችሁ ያ እንዲሁ አጃቢና ምን ለመሆን እንጂ ለመጠየቅና ለመመርመር እውነተኛ የኢትዮጵያ ነገር ለመፈለግ ብላችሁ አይደለም ብሎ ግልባጭ ለሁላችን ልኮልናል። እና ይሄ ምንድነው ይሄንን ይዘንኛ ምን ሆነሳ የሚሰሩ ኃይሎች አሉ እንደምታቁት እናንተ እና ዶክተር አሰፋ ነጋሽ እንደ አቶ ጌታቸው ረዳ የተለያየ ሰዎች በተለያየ መልክ ቦልድሊ ይሄ ነው እንግዲህ የኛ በእኛ ሳይድ ያለው ቦልድሊ የሚናገሩ በጣም በጣት የሚቆጠሩም ቢሆኑ አለን። ያ ስር ሰዶ የበላይነቱን የሚይዝበት መንገድ ምንድነው? ምን ምን ብናደርግ የተሻለ ይሆናል የሚለው ራሱን የቻለ ውይይት ነው። መልስም አለው ማድረግ ምን ይችላልን? እስከዛሬ ምን የተወሰኑ ሆነው እንዲቀሩ ያደረገው ጥቂቶችም ብንሆን በዙ ትግል ነው ማለት ነው። እና ይሄ ግንቦት እነዚህ ማን ነው ግንቦት ሰባት ብለው ከነሱ የሚደግፋቸው ኦኤልኤፍ ኢትዮጵያ ትፍረስ ወዘተ ብለው ሺ መግለጫ ቢያወጡ ስር የሌለው ዛፎች መሆናቸውን ይገነደሳሉ። ኢትዮጵያዊነትን የያዘው ግን ውስጡ በጣም በጣም ስራችን የሰደደ ነው። ከላይ አሁን ቅርንጫፉ ስለደረቀ እንዲለመልም ነው ማድረግ ያለብንና እኛ የያዝነው ቦታ ጠንካራ ነው። እውነትን የያዝነው የህዝብ ወገን ነንና ምንድነው you are your own man እንዳለው ነው black man you are your own man እንዳለው ነው ስቲቭ ቢኮ። እኛ የራሳችን ኃይል መሆናችንን ኢትዮጵያን ነጻ የምናወጣው እንደነዚህ ቅድም ህሊናቸው እንደተሰለበው ምሁራን ቅጥረኛ እንደሆኑት ምሁራን ፈሪ እንደሆኑት ምሁራን መሆን ሳንሆን በራሳችን ራሳችንን ነጻ እናወጣለን የሚለውን እምነት ስንይዝ ነጻ እናወጣለን። አሁን ግን ያለው ከላይ የምትመለከተው የፕሮፓጋንዳ እጃችንን እጅ እንድንሰጥ ነገር ሁሉ አልቋል ኤርትራም እንደዚህ ነች ከለም እንደዚህ ነው ቲፕ ኦሌፍም ሄዷል እያለ ህዝቡ ራሱን ትጥቁን እንዲፈታ ለማስደረግ የሚጠቀሙበት የስነ ልቦና ጦርነት ነው። ስለዚህ መልሱ ምንድነው እኛ በጣም ጠንካሮች ነን ምንም የሚቀሩ ነገሮች ቢኖሩም እንኳን የኢትዮጵያዊ ንቃተ ህሊና ኢትዮጵያን ኮንሺየስነስ እንዲሁ በቀላሉ የሚጠፋ አይደለም። የሚያንሰራራ ነው። ግን ሳንጎዳ ሳንጠፋ እንድንቆይ ነው እንጂ ወይም እንዳንመታ ነው እንጂ ትግላችን ያጠፉናል በሚል አይደለም። ይሄንን አውቄ ነው የምለው። እንድናሽ ምክንያቱም አስተሳሰባችን ተሸናፊ ከሆነ ተሸናፊዎች ነው የምንሆነው። ኢትዮጵያዊነት አሸናፊ ነው። ስር የሰደደ ነው። ጠንካራ ነው። ተሰባስበን ግን ይሄንን ከሌላው የምንፈልገውን ዲፌንሲቭ መሆን፣ ብሌም ማድረግ፣ ሌላም መጠቆም፣ በሌሎች ጫማ መቆሙን ይሄን ካቆምን ቅድም እንዳልኩት ጥቂት ሰዎች እንኳን የምናደርገውን ቴክኖሎጂም ይፈቅዳል። እያንዳንዱ ኢትዮጵያዊ ወጣት ቦልድሊ የምንናገረው ማለት ነው። አንድ ምሁር ያ ነው ሊሆን የሚገባው። ታማኝነቱ ለውቀት ነው፣ ለምርምር ነው። አውቀን መርምረን የምንናገረው በኤርትራም ሆነ በግንቦት ሰባት የሚያደርገው ሌሎችን መሰል ኃይሎችን ግልጥልጥ ባለመንክ መልክ በምንወቅስበት ጊዜ ተዳፍኖ እንዳይቀር ያንን ሌሎችም እንዲሰሙት በየዩቲዩባቸው በእርስ በርሳችን ያንን መግፋት መድከማችንን ሳይሆን ምክንያቱም አንዳንድ ጊዜ መጎዳትን ችግሩን ሁልጊዜ ስቴቲንግ ዘ ኦብቪየስ ላለውኝ ያንን መናገር መፍትሄ አይደለም። ችግሩን መናገር ችግሩን መቀየሩ ነው መፍትሄውና አንድ የምሁራን የኛ ኃላፊነት ላልከው ካንተ ጋር የምስማማው አንድ ችግር አለ። አንፕሪፔርድነስ ይላል ፋነን ቅድም እንዳልኳችሁ ምሁሩ የተማረው ክፍል ዝግጁ ሆኖ ካልተገኘ practically ደግሞ ከህዝቡ ጋራ ከማሱ ጋራ ሊንክ ካላደረገ ይላል ሰነፍ ከሆነ ከዛም አልፎ ተርፎ ፈሪ ከሆነ በዲሳይዚቭ ሞመንት ላይ ይላል በትግሉ ወሳኝ ወቅት ላይ የሚፈጽመው ስህተት ትራጂክ ነው ይላል። ስለዚህ የኛ ንዝህላል ሆነን መገኘታችን ፕሪፔርድ ሆነን አለ መገኘታችን ይሄም የምንሆነው ምንድነው በየጊዜው ሌሎቹ በሚሰጡና አጀንዳ መልስ እየሰጠንና በሚያደርሱብን በቀል ሪአክቲቭ ሆነን በመገኘታችን ዝግ መፍትሄ ለመስጠትና ወሳኝ ነገሮችን ለማድረግ አንችልም ማለት ነው። ስለዚህ ያላደረገበት ምክንያት ቢይ ሳይኮሎጂካሊ ያለውንም ችግር ምንም ባወራው ምንም ጥቅም የለውም። ምንድነው ጥቅሙ? አሁን ችግሩን ሪኮግናይዝ አድርገናል። ኃይል ከኛ ጋር ነው፣ እውቀት ከኛ ጋር ነው፣ እውነት ከኛ ጋር ነው፣ ከኢትዮጵያውያን ጋር ነው። ኢትዮጵያን ከሚሉ ምንድነው በእኛ ጋር አንዱ የሰፊው ይሄንን ሊከተል የሚገባው ህዝብ ችግር ሁለቱን ያቀላቅላል። ሁለቱን ጠላቱንም አፍራሹንም ማቀፍ ያለበት ይመስለዋል። ክሪቲሳይዝ ማድረግ ወንጀል አድርጎ ነው የሚወስደው በፕሮፓጋንዳው ስለተበከለ አመለካከቱ። ስለዚህ በግልጽ ተቃዋሚ ነን የሚሉትን አሁን እነዚህን በኤርትራ ጉዳይ ላይ ቅድም መጀመሪያ ላይ በተነሳው ጥያቄ ብትመለከት አንድ ምሁር ከኤርትራ አይደለም የኢትዮጵያ አንድ ክፍለ ሀገር ብዬ በማምነው ቀርቶ ከዓለም ህዝብ ጋራ ከአፍሪካ ጋራ ከማንኛቸውም ጋራ የሰላም ግንኙነት እንዲኖረን አብሮ መስራት አብሮ መኖር ይሄ ይሄ የሳይነገር የሚታወቅ ነው። በምሁራን መካከል ምሁራን ያቃሉ ኢንተርዲፔንደንት መሆኑ የሰው ልጅ ማለት ነው። ግን መጀመሪያ ያን ከማድረጉ በፊት የእውነተኛ ኢትዮጵያዊ ቢሆኑ እነዚህ ሰዎች መጀመሪያ ኢትዮጵያ እንደ ኢትዮጵያ ከኖረች በኋላ ከሌሎች ሀገሮች ከሌሎች ህዝቦች ከሌሎች ሰዎች ጋራ እንዴት እንደምትኖር ከዛም አልፎ ተርፎ ከአፍሪካ ጋር ከዓለም ጋራ ራሳችንን ማዛመድና ምን ልንነጋገር እንችላለን። አሁን ግን የሚደረገው ኢትዮጵያ ሳትኖር ኢትዮጵያን እየጠሉ ኤርትራን የሚያሞግሱ የኢትዮጵያን ህዝብ እየናቁ የኢትዮጵያን ህዝብ ባህል እየናቁ የኢትዮጵያን ስነ ልቦና እያዋረዱ እየመጡ የኤርትራን ፍቅር የሚያሳዩ ሌላ አጀንዳ ያላቸው መሆኑንና የኛ ዓለም ሆናቸውን ላንዴም ለሁሌም ማሳየት አለብን። ኳስን ወደ እነሱ መወርወር አለብን። እኛ የነሱን ሆምወርክ መስራት የለብንም። እነሱ የኛን መስራት አለባቸው። አንዱም የምንሰጣቸው አሳይመንት እናንተ የውሸት ናችሁ የሚለውን ነው። ዛሬ የውሸት ናችሁ በተለያየ ስብሰባ በተለያየ አካባቢ ተቀምጠን ተነጋግረናል። እንደምሁርም መነጋገር አትፈልጉም። እንደው ማድረግ የምትፈልጉት አይ ይሄንን አታንሱት ይሄንን ሸፋፍ ነው ንሂድ አንተች የሚል ተጻራሪ ኢን አኮርደንስ አይደላችሁም ራሳችሁን አይደላችሁም ብሎ በገሃድ ማስቀመጥ። ያን ካስቀመጥን በኋላ ዋናው ቀድም ላልከው እኛ የራሳችንን አጀንዳ ኢትዮጵያ ነጻ እናወጣለን ኢትዮጵያዊነት እንዳይሸነፍ እናደርጋለን። ጠላቶቻችን ከላይ በሚያሸበርቋቸው ቀለሞችና የነዚህ የውጭ ሰዎች በሚሰጧቸው ገንዘብ ፈንድ ሆነው ፓኬጅድ ሆነው ምን ሆነው ካድሬ ተዘጋጅቶላቸው ስለሚቀርብ እንጂ ሐሳባቸው ውድቅ ነው። የኢትዮጵያ ህዝብም የሚገዛው ሐሳብ አይደለም። ከኢትዮጵያ ህዝብም ጋር አይደሉም። እነሱም ፍላጎታቸው አይደለም ባይ ዘ ወይ። እነሱ ኢትዮጵያዊነትን እያዳከሙ የሚሄድና ከጊዜ በኋላ ቦርቡሮና በትኖ ለማስቀመጥ ነው አጀንዳቸው። ሶ በውስጥ የሚያምኑበት ነው የሚያደርጉት። ያኛው ከነሱ ጋር የሚደባለቀው ኢትዮጵያዊ ነኝ አገር ወዳድ ነኝ የአንድነት ኃይል ነኝ የሚለው ኢትዮጵያዊ ነው መለየት ያለበት። ጎራውን መለየት አለበት። ተደባልቆ ሊሆን አይችልም ለማለት ነው። ባጭሩ ለጠየቀኝ ጥያቄ ምንድነው የኛ ችግር የተለየ ነው። የጠላቶቻችንም የሚያደርጉት ወይም ደግሞ ሌላው ይሄ ተቃዋሚ ነኝ የሚለው የተለየ ነውና በዘርፍ ብሌም ማድረግ ትተን ኦቨርሊ ክሪቲካል መሆን ራሳችንን ወደ ታች ማድረጉን ትተን ያሉትን ጥቂት ሰዎች አፕሊፍት በማድረግ በሚናገኘው ፕሮፓጋንዳ ሁሉ በሚናገኘው ነገር ሁሉ የትብብር ኃይላችንን በራሳችን አጀንዳ በመቅረጽ በመሄድ እንጂ ሪአክት በማድረግ አይደለም። ቅድም ላልከው እነዚህ አይነ ያወጡት ኦኤልኤፎች ምኖች አዲስ ነገር እኮ አይደለም። ለ40 አመት ያሉት ነው። ለ40 አመትም በሙሉ ሰርቫይቭ ያደረጉት በውጭ ኃይል በሚሰጧቸው አስተሳሰቡም የውጭ ነው ፈንድም ያገኙትም ከውጭ ነው። ኤርትራን እንኳን እንደውጭ ሀገር ቆጥረው ያልሆነችውን እንደውጭ ሀገር ቆጥረው በዛ ጥገኝነት ነው ለጻ መውጣት የሚችሉት። አንድም የራሳቸው የነጻነት ቦታ የላቸውም። ይሄን ከተገነዘበ ይሄኛው ኢትዮጵያዊ የኛን ይሄንን ለነሱ በየጊዜው በሚወረውሩት ስቴትመንት በየጊዜው በሚያደርጓቸው ነገሮች አንሰናከልም መልስም አንሰጥም የራሳችንን ስራና አሁን ያለንበት ደረጃ ለኢትዮጵያዊው በጣም ጥሩ ቦታ ነው። ከአሁን በኋላ መታለል የለብንም። የሚታየውን ነገር ቦልድሊ ያስቀመጥን ወደፊት መሄዱ ነው የሚሻለው ብዬ ነው ማምነው።
መልካም ዶክተር አበባ በጣም ግልጽ ነው። መጀመሪያ ግን አድማጮችን ባጋጠመን የቴክኒክ ብልሽት ምክንያት ከዶክተር አበባ ጋር ያቀናጀናቸው የውይይት ነጥቦች አልተጠናቀቁም። በአድማጮች ፊት ዶክተር አበባ ቃል ይገቡ እንደሆን ለሚቀጥለው ሳምንት የቀሩን ጥያቄዎች አስተናግዳለሁ የሚሉን ከሆነና ጊዜ ካለዎት በአድማጮች ፊት ቃል እንዲገቡልኝ ጠይቃለሁ እና ይህንን ከመለሱልኝ በኋላ ወደ ቀጣዩ ጥያቄ አልፋለሁ። አመሰግናለሁ። ምን ይሉኛል?
ምንም ችግር አይደለም።
መልካም። በቀጣዩ እስኪ ወደ ሁለተኛው ጥያቄ ልግፋ። አሁንም ያለን ጊዜ በጣም ውስን ነው። 5-6 ደቂቃ ቢበዛ 6 ደቂቃ። አንድ የህዝብ ወገን ላይ ስለሚደርሰው ግፍና አንሳ። ወያኔዎች አያቶቻቸው ለወላጆቻቸው ያወረሷቸውን የጸረ አማራነት የጥላቻ መርዝ ከምድጃ እስከ ቄስ ትምህርት ቤት የጋተዋቸውን ጥላቻ ላይ ተመርኩዘው ዘመናዊነት ያልቀበረውን የጨለማውን የፌዴራል ጥቅም ቅራኔ ነፍስ ዘርተውበት ይህ ነው የማይባል የትውልድ ቁርሾ አትርፈውልናል። ወያኔዎች ለደደቢት ስንቅና ትጥቅ ያደረጉትን የአማራ ጥላቻ ዛሬም አልተውትም፣ እንዳውም ብሶባቸዋል። ዛሬ በአገራችን ኢትዮጵያ አማራ ነኝ የሚል ፍጡር ሞት፣ ስደት፣ ድህነት ይታደለዋል። የተፈጸመውንና በመፈጸም ላይ ያለውን ግፍ ስናገናዝብ ይቅር መባባል ይኖራል ብለው ያስባሉ? አመሰግናለሁ።
ወል ከይቅርታው በፊት ምንድነው መጀመሪያ ቀደም ሲል ከተናገር ካነሳዋቸው ጥያቄዎች የሚለይ አይደለም። አሁንም አማራውን ማጥፋት ኢትዮጵያን ለማጥፋት ዋና መንገድ ነው ብለው ያመኑበት ነው እንዳልከው በህዝቡም ዘንድ የተለያዩ ነገሮችን ይረጫሉ ይበተናል ጉዳትም ይደርሳል አማራው እንዲጠላ ወዘተ እነዚህ ሲባሉ የኖሩ ናቸው ስንላቸው የኖሩ ነገር ነው እኔን ልቤን መጉዳት የሚፈልግ ሰው እና እኔን መጉዳት ሁለቱን እንደ ተለያየ ነገር ቢቆጠር ማለት ነው አይ ዝም ብለን ልቧን ብንመታው ጥሩ ነው እንጎዳዋለን ልቧን ነው የምንፈልገው ይበላ አንድ ጠላት በዛው እኔ ሞትለታለሁ ማለት ነው ወይም ደግሞ አይ ልቧን ትተን እሷን ዝም ብለን እናጥፋት ይላል ኢትዮጵያንና አማራነትን በዛ መልክ ነው መመለከታቸው ይሄ የጠላቶች ግንዛቤ ነው ትክክል ነው ግንዛቤያቸው ደግሞ ለዚህም ነው በዛ መልክ የሚሰሩት ምንድነው የሚፈልገው ቀደም ሲል እንዳልኩት የኛ የኢትዮጵያውያን የአማራው ወይም አማራነትን በጥልቀት የገባው መንፈሱ ምን እንደሆነ ለምን ለኢላማ እንደሆነ የገባው ኢትዮጵያዊ አካሄዱን አሁንም መልሶ ስለችግሩ ካወራ ለነሱ መሳሪያ ነው እንጂ የሚሆነው ከችግር ራሳችንን ነጻ እናወጣም በቅድሚያ ከይቅርታውም ከምንም በፊት ያልኩት ህልውና መጀመሪያ ነው መኖር አለብኝ መጀመሪያ እንደ ህዝብ አንድ ግለሰብ ሆነ አንድ ህዝብ ሆነ አንድ ማህበረሰብ ህይወቱን መጀመሪያ ሰርቫይቫል ነው መጀመሪያ ህይወቱን ማዳን አለበት ይሄንን ደግሞ ጥቃት በሚመጣበት ጊዜ ለተጠቂው ስለ ጥቃት አታብራራለትም አትነግረውም እንዴት እንደሚያም ለሚመታው ሰው ማለት ነው ለሚመታው ለሚራበው ሰው እንዴት እንደመመታት እንዴት እንደሚያምና እንዴት እንደሚጎዳ መንገር እኔ በቃላትም የለኝም ምን እንደሚባል በጣም ምን ዝህላልነት ነው ስለዚህ ስላማራው የሚኖረውም ህዝቡ ያውቀዋል የሚነገረው ነገር አይደለም በመሆራኑ በኩል ግን በአማራው መሆርም ሆነ በአገር ወዳድ ኢትዮጵያዊ መሆር ከዚህ ወደታች ቅድም እንዳልኩት unpreparedness ያለው ፋነን critical በሆነ ወሳኝ በሆነ ወቅት ላይ ንዝህላል ሆኖ ፈሪ ሆኖ ዝግጁ ሳይሆን እና ሰነፍ ሆኖ ከተገኘ በማንኛቸውም ረድፍ ማለት ነው ወሳኝ የሆነውን አጋጣሚ ያጣል ለመዳንም ለማሸነፍም ለመታገልም ይሄን በአምሮው ያንዳንዱ ኢትዮጵያዊ ያንዳንዱ አማራ በአምሮው ውስጥ ይዞ ማድረግ ያለበትን ነው ማድረግ ያለበት ካሁን በኋላ ችግሩን በተወያየ ቁጥር ችግሩን መፍትሄውን እንዲያገኝ ሳይሆን ቪክተም ዝም ብሎ የቪክተምና የብሌሚንግ ባህል አልቃሻ ይሆናል ማለት ነው አማራው አልቃሻ እንዳልሆነ አማራው በጣም የነቃ የኢትዮጵያ የህብረተሰብ ክፍል ነው ልዩ የሆነ እጹብ ድንቅ የሆነ አመለካከት ያለው ማህበረሰብ ነው ይሄ በመሆኑ ይሄንን የሚያጎድፍበት ይሄንን ማንነቱን የሚያቆሽሽና ከዛ ጋር የማይሄዱ ምግባሮችን ማቆም አለብን ያ ምንድነው victimization ምንም ጥያቄ የለውም because ጠላቶቻችን ነግረውናል ለማጥፋት እንደመጡ ከዛ በኋላ እንዳንጠፋ ማድረግ ያለብን የኛ የእለት እለት ስራ ነው ይሄንን ምናልባት በሚቀጥለው ውይይታችን ላይ አንድ ሁለት ብለን እንዴት ነው ሊደረግ የሚችለው የሚለውን ማየት እንችላለን
በጣም መልካም በጣም እግዚአብሔር ይስጥልኝ ዶክተር አበባ ባጋጠመን የሰዓት እጥረት ምክንያት በዚሁ ማጠቃለል ይኖርብናል እንደተለመደው ዕውቀትና ልምድን አጣምረው ለሰጡን ትምህርታዊ መግለጫዎችና ማብራሪያዎች ከልብ እናመሰግናለን የኢትዮጵያን ንቃተ ህሊና የልቦና ሂደቶችን ለማጎልበስና ለማጀገን በሰጧቸው ማብራሪያዎች አድማጮቻችን እንደረኩበት አንጠራጠርም ዶክተር አበባ ሁልጊዜ በኢትዮጵያ አንድነት ሬዲዮ በእንግድነት በቀረቡባቸው ወቅቶች ሁሉ ውይይታችን ሳናጠቃልል ከመይጠገብ ማድ ከመይጠገብ ማድ ላይ አቋርጦ የመነሳት ያህል ሆኖ ነው የሚሰማን በዚህ ግምገማችን ደግሞ አድማጮቻችንም ይስማሙበታል ብለን ተስፋ እናደርጋለን ኢትዮጵያዊነት ያገር አድን ራይ ፍለጋ ላይ ነው ያፈላልግን ያለነውን ኢትዮጵያዊነት ራይ በእጃችን እስክናስገባ ድረስ የርሶንና እርሶን የመሳሰሉ ምሁራኖች መሰባሰብ ወሳኝ ሚና ይኖረዋል ብለን እንገምታለን በእነዚህና በሌሎች ጉዳዮች ዙሪያ ቀጣዩ ይቶች እንደሚኖሩ ተስፋ ያደረግን በድጋሚ ለሰጡን ሰፊ ማብራሪያ ባድማጮቼ በራሴና በሬዲዮኑ የዝግጅት ፍልስም የከበረ ምስጋናን ያቀርባለሁ በዚሁ ሰናበቶታለሁ ጤና ይስጥልኝ በጣም አመሰግናለሁ።
እሺ እግዚአብሔር ይስጥልን በጣም አመሰግናለሁ ነኝ።
ደህና ይሁን።
አድማጮቻችን የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭት ወደ መጠናቀቁ ተቃርበዋል። የዛሬውን የጥቅምት 28 2008 ወይንም እንደ አውሮፓ አቆጣጠር የኖቬምበር 8 2015 ዓ.ም ስርጭት የመራ ነው ወርቁ ሞላ ተኮላ ወርቁ። እኔም በቴክኒኩ ድጋፍ የሰጠው ቴድሮስ በቀለ። በሚቀጥለው ሳምንት ስርጭታችን በቸሪግ ጠመንያል እንሰናበታቸዋለን። ድል ለኢትዮጵያ ሕዝብ።
አንገዘፍ ተናንቀሩ አንደለገ 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 አንደለገ